የዛሬ እንግዳይ ኤልሳቤት ሳሙኤል ትባላለች። በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ዲግሪ እጩ የኢንተርናሽናል ሚዲያ ሰፖርት ወይንም ደግሞ የዓለም አቀፍ መገናኛ ብዙሃን ደጋፊ ተቋም የተሰኘ ድርጅት ባልደረባም ናት። በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሑፍ አቅርባ ነበረ። ያንን ጽሑፍ መሰረት አድርገን ዛሬ በጥቂቱ እንወያያለን። ለኤልሳቤት አስቀድሜ ያነሳው ጥያቄ ኢንተርኔት ወይንም የዲጂታል ትስስር ከፖለቲካ ኢኮኖሚያዊና ከማህበራዊ እንቅስቃሴዎችና ለውጥ ጋር በተገናኘ ምን መልካም ሚና ነበረው የሚል ነበረ።
እንግዲህ የኢንተርኔት ወይም በይነመረብ የምንለውን በአማርኛ ከዴሞክራሲ ጋር ለማገናኘት እስከሆነ ድረስ እየሞከርን ያለ ነው። በሁለት መልኩ ብናየው ደስ ይለኛል ሀሳቡ። የመጀመሪያው ምንድን ነው? የኢንተርኔት መምጣት በፖለቲካና በማህበራዊ ዘርፍ ሰዎች ያላቸው ተሳትፎ እንዲያድግ አድርጓል። ያንን ደግሞ አሳደገው ብለን ያሉበት ምክንያት ምንድን ነው? ሰፊ የመገናኛና እርስ በርስ ሀሳብ የመለዋወጫ መድረክ ሆኖ በማገልገሉ ነው። ልክ እንደነ ስልክ ወይም በሬዲዮ ወይም እንደ ሌላ የመገናኛ ብዙሃን ዘዴዎች ሁሉ ኢንተርኔትን አንድን ሰው ከአንድ ጋር በማገናኘት እንደገና የራሱ በሆነው ጸባዩ ደግሞ አንድን ሰው ከብዙ ጋር፣ ብዙዎቹ ሰዎች ደግሞ ከአንድ ሰው ጋር በማገናኘት ሰፊ የሆነ የሀሳብ መንሸራሸሪያ መድረክ ይፈጥራል። ይህ ደግሞ የሰዎችን ተሳትፎ ሀሳብ መስጠትን፣ መቀበልን፣ መቃወምን የመሳሰሉ ነገሮችን ስለሚያመቻች በአንጻሩ ዴሞክራሲ እንዲያድግ ወይም ደግሞ እንዲኮስፍ እንዲያንስ የማድረግ ተጽዕኖ ሊኖረው ይችላል ማለት ነው። በሁለተኛ መልኩ የሚያው ያልን እንደሆነ እንደሚታወቀው በተለይ ያላደገ ዴሞክራሲ ወይም በማደግ ላይ ያለ የዴሞክራሲ ስርዓት ባለባቸው አገሮች አካባቢ ዜጎች ገንዘብ ባላቸውና ስልጣን ባላቸው አካላት መንግስትን ጨምሮ ወይም ደግሞ ሌሎች ኃይለኛ ተቋማትንና ግለሰቦችን ጨምሮ ሳይገደቡ በነጻነት ይህ ጉዳት ይደርስብኛል ሳይሉ ስማቸውን ደብቀው ሊሆን ይችላል፣ ፎቶቸውን ደብቀው ሊሆን ይችላል። እንደምናየው ብዙ ጊዜ በማህበራዊ መገናኛ ዘዴዎች በዛ መልኩ ሀሳባቸውን መግለጽ፣ መቃወም እንዲችሉ ፖለቲካዊ ይዘት ያላቸው ንግግሮችንም ያለ ገደብ ማውጣትና መናገር እንዲችሉ መድረክ ፈጥሯል። ስለዚህ ነጻ የሆነ የመቃወሚያ መድረክ የአብዮት አደባባይ ወይም የመስቀል አደባባይ አይነት ነገር ግን በአካል የማይኬድበት በሀሳብ ብቻ ሰዎች ተሳትፎ የሚያደርጉበት የፖሊስ የኃይል የገንዘብ ጣልቃ ገብነት የሌለበትን የመሳተፍ መብትን አመቻችቷል ማለት ነው።
ኢንተርኔት መሰል ኃይል ለብዙሀን ከማጎናጸፉ በተቃራኒ በአንዳንድ ሁኔታዎች ደግሞ መሰረታዊ የዴሞክራሲ መርሆች በሚባሉት ላይም የደቀነውን ፈተና ከሰሞኑ በባህር ዳር ዩኒቨርሲቲ በነበረ መድረክ ላይ አስረድተሻል። ለአድማጮች የተወሰኑትን ማሳያዎች ማቅረብ ይቻል ይሆን? በየትኞቹ መሰረታዊ የዴሞክራሲ መርሆች ላይ ነው ስጋትና አደጋ ደቅኗል ማለት የምንችለው?
ሁለት መሰረታዊ የዴሞክራሲ ግብአት የምንላቸው ነገሮች አሉ አይደለም? ተሳትፎና ተወካይነት ወይም መወከል መቻል። እኔ በዴሞክራሲ ስርዓት እንዳንድ ዜጋ ተሳታፊ ነኝ ብዬ የምለው የሚወክለው ሰው ሲኖረኝ ነው። ተወካይ ሲኖረኝ ድምፅ መስጠት ስችል በምርጫ ሂደት ሳል ያኔ ነው የዴሞክራሲ ሂደቱ አለ የሚባለው። እንደገና ደግሞ ተሳትፎ አለኝ ስል በቀጥታም ሆነ ቀጥተኛ ባልሆነ መንገድ በዴሞክራሲ ስርዓት ውስጥ የራሴ የምለውን አባባል እንደ ዜጋ ማንጸባረቅ፣ ማሳየት፣ ያንንም ለማስበጥ መታገስ። እነዚህም ሁለቱን መብቶች የተሳትፎንና የተወካይነት መብቶችን አሳድጓል። ኢንተርኔት እድል ፈጥሮላቸዋል እንዲያድጉ፣ እድል ፈጥሮላቸዋል ወይም ተጽዕኖ ያደርግባቸዋል እንዳልመስሉ፣ የዛን ያህል ደግሞ ሊገፋቸው ይችላል። ለምሳሌ ተወካይነት ያልን እንደሆነ ሁሉም ሰው እንደየልቡ ነው በይነመረብ ላይ የሚያወራው ወይም ደግሞ በማህበራዊ ድረገጾች ላይ እንደሚታየው እንጂ ለምሳሌ ወይ አንድን ቡድን ወክሎ የሰራተኛ ማህበርን እንበለው፣ የብሔር ጉዳይን እንበለው፣ ወይ የሴት ጉዳይን እንበለው፣ ወይም ዜጎች ትኩረት የሚያስፈልጋቸው ጉዳይ የሚባሉትን ብድግ ብሎ ያንን ማውራት ሲችል ዜጎችን ወክሎት አይደለም አይደለ? አንተ ወክለንሃል ይህን እንድታወራለን ወይም አንቺ ተወክለሻል ያላቸው የለም፣ ግን ያነሱታል። በዛ ሂደት የአንድ ሰው ሀሳብ ሆኖ እያለ የሚናገረው አንድ ሆኖ እያለ የብዙ ሰው በማስመሰል የዴሞክራሲ ሂደቱ በተወሰኑ ግለሰቦች ብቻ ቁጥጥር ስር እንዲውልና አብዛኛው ሰው ወይ በሌለ መረብ ላይ መምጣት ያልቻለ በተለያየ ምክንያት ኔትወርክ በማምጣት በማጣት በለው ገንዘብ መክፈል ባለመቻል በለው ባለመፈለግም በለው በምንም ቢሆን ያልመጡትን ሁሉ ወክሎ የተናገረ በማስመሰል ያ የውይይት መድረክ ሁሉ የወከለ የማስመሰልና ዴሞክራሲ እንዳያድግ ልጆች እንዳይሳተፍና ድምጻቸው እንዳይሰማ የማድረግ ሁኔታ ሊፈጥር ተሳትፎ ያየን እንደሆነ ተሳትፎ በተለያዩ ምክንያት ሊገደብ ይችላል። የመጀመሪያው አሁን ቀደም ሲል እንዳልኩት ለብዙዎች ውድ ሊሆን ይችላል የኢንተርኔት አገልግሎት። አብዛኛው ቦታ ደግሞ የኢንተርኔት አገልግሎት አሁንም ላይዳረስ ይችላል፣ በተለይ አዳጊ በሆኑ ሀገራት የሚሆን ሀገር ኢትዮጵያን ጨምሮ ማለት ነው። እንደገና ደግሞ ኔትወርኩን ደርሶ ገንዘብን ቤተሰብ መክፈል የሚቻለ በበት ውስጥ እንኳን በሴትና በወንድ መካከል፣ በወጣቶችና በአዛውንቶች መካከል፣ በሚበገፉት መካከል ያለው ልዩነት ከሁሉም ሰዎች ነው ይጠቀምበትም ያምን ይዘታል ተታቶ ይዘታል እየተቻለ እውቀትን ይያል። አንዳንድ ጊዜ ትምህርት ይጠይቃል አይደለም መጠቀም እነዚህ የያዝናቸው የስልክ መብሪያዎች ማገናኘትን ከኢንተርኔት ጋር ትምህርትን እውቀትን ይጠይቃል። እነኛ ምኛ ብዙ ሊገብሩት ይችላሉ። ይህ ትምህርት ምሳሌ ነው። እንደገና የመንግስታትን ጣልቃ ገብነት አብሮ መታየት አለበት። በይነ መረቡ ነጻ ነው፣ ሁሉም ሰው እንዲሳተፍ እንደልብ ፈቅደዋል ብለን ብንልም ቅሉ መንግስታት ትልልቅ የሆኑ ይህንን የማህበራዊ ድረገጾችን አምርተው የሚሸጡ እንደ ፌስቡክ፣ እንደ ጉግል ያሉ ካምፓኒዎች፣ ከዛም ባሻገር ደግሞ ቸርቻሪዎች፣ የቴሌኮሙኒኬሽን ቸርቻሪዎች የመሳሰሉት ሁሉ ሳናት ስለው እነሱ በፈለጉት መልኩ የመጠቀም ኃይላችንን እና ፍላጎታችንን ይገድቡታል። ያ ደግሞ ተሳትፎ ይገድባል ማለት ነው። እንደገና አስተዋዋቂ ድርጅቶች ማስተዋወቂያዎች እንደሚሉት አሁን ብዙ ጊዜ እንደሚሰማው የሰዎችን ማንነት፣ ፍላጎት ወዘተረፈ የመሰሉ ቦታ ተሰብስቦ ለአስተዋዋቂ ድርጅቶች ያላንተ ፈቃድ ሊያልፍ ይችላል። በዛ ሂደት ደግሞ የአንተ የግል መብትን የማስከበር መብት የኔ ማንነትና የምትፈልገውን በፈለግከው ጊዜ ማሳወቅን ያለማሳወቅ መብት ይደፈሳል፣ ይነካል ማለት ነው። በዚህ ሂደት እነዚህ ሁለቱ የተሳትፎና የተወካይነት ወይም የወካይነት መብቶች በዲሞክራሲ ሂደት ውስጥ መከበር ያለባቸው የዜጎች መብቶች ይመስል
አድማጮቻችን በማዳመጥ ላይ ያላችሁት ከኤልሳቤጥ ሳሙኤል ጋር የጀመርኩትን ውይይት ነው። ኤልሳቤጥ በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ዲግሪ እጩ እንዲሁም ደግሞ የኢንተርናሽናል ሚዲያ ሰፖርት ወይንም ደግሞ ዓለም አቀፍ የመገናኛ ብዙሃን ደጋፊ ተቋም ወይንም ድርጅት ባልደረባ ናት። በቅርቡ ያቀረበችውን ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ የማስተማሪያ ሰነድ ተመርኩዘን የጀመርነው ውይይት ይቀጥላል። ከዚህ ጋር በተያያዘ ስለ ዲጂታል አክቲቪዝም ወይንም የለውጥ አቀንቃኝነት ጥቂት እንነጋገር። ዲጂታል አክቲቪዝም የሚለው መጠሪያ ምን አይነት እንቅስቃሴዎችን የሚገልጽ ነው? ይሄ የዲጂታሉ ዓለም ለውጥ አቀንቃኝነትስ በዋነኝነት ለምን ዓላማ እየዋለ ይገኛል?
እንግዲህ ለምን ዓላማ እየዋለ ይገኛል በዋነኝነት ያለ እንደሆነ በጣም ብዙ ዓላማ ነው ያለው። አሁን ግን ያው ስለ ዴሞክራሲ ስለምናወራ ወደ ዴሞክራሲ እንምጣ። ዲጂታል አክቲቪዝም ወይም ደግሞ በበይነመረብ የታገዘ ሀሳብን አውጥቶ የመናገር ንቅናቄ መፍጠር ድርጊት ማለት ባጭሩ ቢሮ ማህበራዊ ንቅናቄ መፍጠር እያለን መሬት ላይ የምናወራው በየለት ኑሯችን አይደል? ስለ አብዮተኝነት ሰዎችን ለማነሳሳት የምናወራው ወሬ አሁን በበይነ መረብ በተፈጠሩት የኢንተርኔት አገልግሎቶች ስማርትፎን የምንጠቀማቸው ደግሞ አፕሊኬሽንስ፣ መተግበሪያዎች እነሱ ሁሉ ተጠቅሞ አንድ ሰው ወይም አንድ ቡድን ለውጥ ለማምጣት በማሰብ ወይም የሌሎችን ሰዎች አስተሳሰብ ላይ ተጽዕኖ ለማድረግ በማሰብ የሚያደርጋቸው እንቅስቃሴዎች ናቸው። ስለዚህ ድሮ ከነበረው ህዝባዊ ንቅናቄ የሚመስጋር ሂደት ውስጥ የተቀየረው ነገር አዲስ ኢንተርኔት የሚባለው ተያያዥ የሆኑ ቁሳቁሶች፣ መተግበሪያዎች፣ የመሳሰሉት ነገሮች ጥቅም ላይ ውለዋል ማለት ነው እንጂ ድሮ ከነበረው የህዝብ ንቅናቄ ለውጥ ጋር ብዙ የተለየ የትርጉም ልዩነት የለውም። ጥሩ ምሳሌ የሚሆነው ብዙዎቹ ደግሞ በዚህ ጉዳይ ላይ የተመራመሩ ነው የጠፉ ሰዎችን አብልተ የሚናገሩት በተለይ በ2011 የፈረንጆች 2010 መጨረሻ 2011 መጀመሪያ የአረቡ ዓለም የፖለቲካ ንቅናቄ ባረገ ጊዜ ነው ዲጂታል አክቲቪዝም የሚለው ቃል የበለጠ ገጽ ይወጣል። በእርግጥ አንዳንድ ጸሐፊዎች ደግሞ የለም እንዲሁም ወደ ኋላ ተመልሰን ያየን እንደሆነ እንደ ጋርዲያን ደን የሚባል ሚዲያ ላይ የጻፈ ሰው አለ እና ለ2005 እንኳን በፈረንጆች ኢትዮጵያ ውስጥ ታይቷል ምርጫ ሲደረግና በ97 ምርጫ እንደምንለው ማለት ነው። ኢንተርኔትን በጣም በሰፊ ያልተጠቀምነው ያኔ የማህበራዊ ድረገጾቹ እንደነ ፌስቡክ፣ ትዊተር ያን ያህል በጣም ጎልቶ ወጡ ስላልነበሩ፣ ነገር ግን ፓልቶ ከሚባሉ አይነት መገናኛ ዘዴ ስለነበረ ስልኮችን ዌቢናር የሚሰሉ ደግሞ የዲስካሽን ፎረምስ ነበሩ ኦንላይን። በዛ ላይ የቴክስት ቅይር ነበረ በሞባይል ስልክ እና ያን ያሳየው ማናቸው የዲጂታል መሳሪያ ተጠቅመው ህዝባዊ ንቅናቄ የሚሰሩ ከሆነ ግን እንዲሁም ከአረቡ ዓለም ቀድሞ ኢትዮጵያ ውስጥ ታይተዋል ብለውም መነሻ የሚያደርጉ ተፋካሚ ማለት ነው። ስለዚህ በአረብ ዓለም ጀመረ፣ ከዛ የተስፋፋ መጣ። በሰሜን አሜሪካ ሀገሮች ታይቷል፣ አልጀሪያም የተሰክ እንደሆነ ቱኒዚያም። ከዛ ወደኛ ደግሞ እናምጣ ወደኛ ገ 2011 በፈረንጆች ማለት የቢጣችን ሰማ ንቅናቄ የነበረበት የዘንጀጠኝ የሚባሉ ወጣቶች ቡድኖችን እንደዚሁ ንቅናቄ የነበረበት ነው። እነዚህ ሁለት ንቅናቄዎች ኢንተርኔትን እና በይነ መረብና ሌሎች እቃዎችንም ተግባራዊ አድርገው ነበር ለለውጥ ለዴሞክራሲ እንቅስቀሳና አንዳንድ የማንቂያ ስራዎችን ይሰሩ የነበረው። ስለዚህ ከእኛም ጋር የተያያዘ ነው ማለት ነው። ከዛ በኋላ በምስራቃዊ አውሮፓ ሀገሮችን ታይቷል። በሌሎች የላቲን አሜሪካ ሀገሮችም ኢንተርኔትን እየተጠቀሙ ለውጥ ለማምጣት ጥረት ማድረግ ታይቷል። እዚህ ጋር ልብ ማየት አለብን ግን ኢንተርኔትን ተጠቅሞ ለውጥ ማምጣት በፖለቲካ ሂደት ብቻ የተደረገ አይደለም። አንደኛ ሰብአዊ መብቶችን ያማከሉ በርካታ ንቅናቄዎች ነበሩ። የሴቶችን መብት በተመለከተ፣ በተመሳሳይ ፆታ መካከል የሚደረጉ ጋብቻዎችን እና ግንኙነቶችን በተመለከተ፣ የህፃናት መብት ወዘተረፈ የመሳሰሉ ነገሮች ሁሉ ኢንተርኔትን በመጠቀም ህዝባዊ ንቅናቄ ለመፍጠር ተግባር ላይ ያዋሉባቸው ነበሩ። የሰራተኛ ማህበራትን ብትል፣ የዋጋ ቅናሽን ብትል፣ የማሻሻጥን ብለው የዛም ያህል ደግሞ ወደኋላ ተመልሶ ልካንዱን ጉዳይ ተገቢነት እንዲኖረው ሰዎች እንዲቀበሉ የማድረጋቸው ይሆናል። ሰዎች እንዳይቀበሉት ቦይኮት እንዲያደርጉት እንዲተውት የማድረግ ሂደት ነበረ። ወደ እኛ ጋር ስመልስ የበደሌ ዘመቻ ታስታውሳለህ? በኦሮሞ ንቅናቄ ጊዜ የበደሌ ቢራ እንዳይጠጣ ቢያንስ ቢያንስ በኦሮሞ የንቅናቄ ደጋፊዎች መጠጣት የለበትም ተብሎ ድጋፍ ተሰብስቦበት ከገበያ ሁሉ ዜጋ ጫና እንዲደረግበት የተደረገበት ሁኔታ ነበር። ኮካኮላ ላይ የሚገዛው እዚህ በሌላ ዓለም የሚታይ ነው እና በአጽንኦት ማሰብ ያለብን ኢንተርኔት ለፖለቲካ ብቻ ሳይሆን ለኢኮኖሚ፣ ለሌሎች የተያያዙ ሰብአዊ መብቶችም አብሮ ይሄድ እንደሚገላ ይህም እንደነበረ ማሰብ አለብን።
ኤልሳቤጥ ቀደም ብለሽ ዓለም አቀፍ ማሳያዎችን ጠቃቅሰሻል። ወደ ኢትዮጵያ እንምጣ። ኢትዮጵያ ውስጥ በቅርብ ዓመታት የተለያዩ ማህበራዊና ኢኮኖሚያዊ ፖለቲካዊ ለውጦች ተስተናግደዋል። ኢንተርኔት ወይንም ዲጂታል ዓለሙ የነበረውን ሚናና ከወዲሁ ካልታሰበባቸው ደግሞ በአጠቃላይ ለሀገሪቱ መጻኢ የዲሞክራሲ ግንባታ ስጋት የሚሆኑ ልምዶችን በወፍ በረር ማንሳት እንችል ይሆን? ምን መደረግ አለበት ከሚለው ጋር አብረን
እንዳልከው መጀመሪያ ምን ቢሆን ነው ከሚለው እንነሳ። የኢንተርኔት አገልግሎት ተጠቅሞ ሀሳብን ማንጸባረቅ አሁን ባለ ሁኔታ ክርክሮች ቢኖሩ ማለት ነው አንዳንድ መንግስታት መብት ነው ብለን እናምናለን። እንዲሁም እስከመቼ እስከምን ድረስ ራሱ ኢንተርኔት አገልግሎትን ለመጠቀም መብቃት መንግስታት ሊያሟሉት የሚገቡት መብት መሆን አለበት። መንግስታት ደግሞ ሀሳብን ለመፍታት ብለው ወይም ማናቸውም የፖለቲካ ክርክር በበይነ መረብ የሚካሄድን ለመፍታት ብለው ኢንተርኔትን ማቋረጥ የለባቸውም እንዲሁም ሀሳቦች አሉ። እዚህና በዚህ በኩል እንዳለ ታዲያ ከሌሎች ይጠበቃል ወይም ደግሞ ልናስብ ነው አደለ? ስላለቻ ተጠቅመን የምናደርሳቸው ጉዳቶችን እንዳሉ አሉ። ሁለት መሰረታዊ ነገሮች አሉ። አንደኛ የጥላቻ ንግግር እንዲሰፋ ሆኗል። ያ የሆነው ምንድን ነው? ቅድም እንዳልኩት ኢንተርኔት በራሱ ባለው ጸባይ የተነሳ ሰዎች እንደ ፈቃዳቸው ራሳቸውን ማነሳቸው ስማቸውን ደብቀው ሀሳባቸውን እንደሚያንጸባርቁ ስለሚያስቡ ከተጠያቂነት ያመለጡ ይመስላቸውና በሌሎች ቡድኖች፣ ግለሰቦች ላይ የጥላቻ ንግግር ያደርጋሉ። ይሄ አጠቃላይ እንድትለወጥ ወይም እንዲለወጥ የሚፈልገውን ጉዳይና ዓለም የሚያውቅ ነው የሚሆነው። ስለዚህ የጥላቻ ንግግር አንዱ ስጋት ነው። ይህን ለመቆጣጠር በየሀገሩ የተለያየ እርምጃ ይወሰዳል። የእኛንም ሀገር ኢትዮጵያን ጨምሮ ማለት ነው። ለምሳሌ የጸረ ጥላቻ ህግ አዋጅ አለ እዚህ ሀገር አይደለ? እነዚህ አይነት ነገሮች ምን ያህል ነው ተግባራዊ መሆን ያለባቸው? እስከምን ድረስ ነው? የትኛውን ትክክል የትኛውን ትክክል ያልሆነው? አሁንም ክርክር ላይ ያለ ነገር ነው። ጉዳዩ አዲስ ስለሚሆን ማለት ነው። ማሰብ ያለብን ነገር ግን ኢንተርኔትን ስላገኘነው ብቻ መጠቀም ብቻ ሳይሆን ያለብን መብታችን እስከምንድን ነው፣ ግዴታችን እስከምንድን ነው ብለን ማሰብ ያስፈልጋል። ስለዚህ ምንም መሬት ላይ ልናደርገው የማይገባንና በህግ የሚያስጠይቀን ወንጀል ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው። ስለዚህ ተገቢው አጠቃቀም ምንድን ነው? ምን መደረግ አለበት ካልኩ ምናልባትም የመጀመሪያውና ዋናው ነገር ሁሉም ዜጎች የኢንተርኔትን አጠቃቀም መረዳት መቻል አለባቸው። አጠቃቀም ስንል ማለት ነው ምን አይነት መረጃ ነው የሚወስደው፣ ያ መረጃ እውነት መሆኑን ውሸት መሆኑን እንዴት ነው የሚለየው ብለው የሚያውቁበት አይነት መንገድ ያስፈልጋል። አጋጡ ስልጠና ሊሆን ይችላል፣ ወይም ደግሞ በትምህርት ስርዓታችን ውስጥ የሚካተት በበይነመረብ የሚገኙ መረጃዎችን እንዴት መጠቀም አለብን፣ እንዴት መለየት አለብን የሚለውን መረዳት መቻል አለብን። አዛ ይሄ ውሸት ነው ይሄ እውነት ነው የሚለውን ማወቅ ስለማችን፣ ሌላኛው ምንጭ ማን ነው የሚለውንም ለማወቅ ይህችን ውቀት ያስፈልጋል። ከማን ነው የሚመጣው? ሁሉ ነገር ከባለስልጣን ወይም ከመንግስት ወይም ደግሞ ገንዘብ ካለ ሰው ወይም ከምናውቀው ድርጅት የሚመጣ ሁሉ እውነት ነው ማለት ነው ወይ ብለን መጠየቅ መቻል አለብን። ለዚህ ደግሞ የተመቸ ነው ልክ ምንድን ኢንተርኔት ተፈጥሮ ግን ያለ የሚሰጣለን አሁን ያንን እንኳን ወር የሚያጣሩልን ተናጋሪ ማን ነው ይዘቱ ማን ነው የመሳሰሉት ነገሮች ፎቶግራፍ እንዲሆን ንግግር እንዲሆን የምናጠራባቸው የተለያዩ አፕሊኬሽኖች ወይም ተግባሪያዎች አሉ። ነገር ግን መኖራቸው ብቻ ሳይሆን መታወቂያቸውም የግድ ስለሚያስፈልግ በተለይ ለወጣት ልጆች ምንጭን ይዘትን በተመለከተ ማወቅ አለባቸው። ከሁሉ በላይ ደግሞ መቼ ነው እኔ መናገር ያለብኝ ብሎ ሲነገር አንድ ጥሩ ተረት አለ፣ የአማርኛ ተረት አለ። አፋፋለኝ ተብሎ አይወራም ብዙ ጊዜ ዝም ብሎ አታወራም አይደል? ማሰብ ይጠይቃል። ልክ እንደዛ ሁሉ ኢንተርኔት አገኘ ተብሎ ዝም ብሎ አይለቀፍም። ስለዚህ መቼ ነው መለቀፍ ያለብኝ፣ ምንድን ነው መለቀፍ ያለብኝ፣ ለማንነት መሆን ያለበት የሚለው ነገር ቀደም ብለው አስበበት ወስነው ምን ስኬት ያመጣል፣ ሌሎች በሚያመጣው ጥሩ ነገር ወይስ መጥፎ ነገር ምንድን ነው የሚለውን ነገር አስቦና ተገናዝቦ ለማድረግ መቼ ፖሊሲ ማድረግ ናቸው። ወሬ ወይም መረጃ የማድረግ ወሬ እንደ ድሮ ለጋዜጠኞች ብቻ ወይም ለመገናኛ ባለሙያዎች ብቻ ሳይሆን ለማናቸውም ዜጋ የሚገባ እውቀት ስለሚሆን ስልጠናዎች የሚዲያ ልጆች እንደሚባለው አይነት ያስፈልጋሉ። በትምህርት ቤት የሚሆን በቡድን የሚሆን በተለያየ ምክንያት ልዩነት አለን።
ኤልሳቤጥ ሳሙኤል፣ በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ያቀረብሽውን ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሑፍ መሰረት አድርገን በጥቂቱ ስለተወያየን በእጅጉ አመሰግናለሁ። የጽሑፉን የተወሰነ ክፍል ብቻ ነው ለዛሬ በተናጠል ያወራንበት። ቀሪ ሀሳቦችን ለሌላ ቀን አሳድረናቸዋል። በድጋሚ አመሰግናለሁ።
እኔም አመሰግናለሁ ሀብታሙ ልካምሽ።